Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ተነስተልኝ እንደምን አመሻችሁ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬ በወር ውስጥ ከተደመጡ መርሃ ግብሮቻችን መካከል መርሃ ቀን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረሞ ከኤልያስ አስማራና ከመላው የአሜሪካ ድምጽ ባልደረቦች ጋር በመሆን አብሬያችሁ አመሻለሁ። አብራችሁን ቆዩ። የቴክኖሎጂ ዘርፍ ለብዙዎች የስራ ዕድል እየፈጠረ ነው። በተለይም ኮቪድ-19 ብዙዎችን ቆም ብለው እንዲያስቡና የስራ ዘርፋቸውን እንዲቀይሩ ወይም ደግሞ እንዲያሻሽሉ እያደረገ ነው። ከዚህ መሃል የዩቲዩብ ቢዝነስ አንደኛው ነው። በመረጃ ቴክኖሎጂ ዘርፍ ረጅም አመታት ልምድ ያለው አዱኛ በቀለ ከአሜሪካ ድምጽ ጋር ቆይታ አድርጎ ነበረ። ስለ ዩቲዩብ ቢዝነስ አጀማመርና ማድረግ ስላለብን ጥንቃቄዎች አነጋግረው ነበር። እንደሚከተል ይቀርባል።
ዩቲዩብ ቢዝነስ ማለት ወይም ደግሞ ኤኒ ኢንተርኔት ላይ ያሉ በአብዛኛው አድ ማስታወቂያ ላይ መሰረት ያደረጉ ቢዝነሶች እንዴት ነው የሚሰሩት? ትኩረትሽ ነው የሚገዛው የሚሸጠው ዩቲዩብ ላይ የሚሆን ሌሎች ዌብሳይቶች ላይ እና ምሳሌ ዩቲዩብ ላይ አንድ የአበሻን አይን የአበሻን ትኩረት መያዝ ከፈለገ ዩቲዩብ የአበሻ ኮንተንት ክሪኤተር ይፈልጋል። ያንን ኮንተንት ክሪኤት የሚያደረገው ሰውዬ ስራው ምንድን ነው? የተጠቃሚውን ትኩረት መያዝ ነው። ሰው ድራማ ለማየት ቢሄድ አሁን ዩቲዩብ ያንቺን ትኩረት ስላየ ሲን ማስታወቂያ ወይም ደግሞ የናይኪን ማስታወቂያ ያሳይሻል። ያኔ እንደ ናይኪን ቻርጅ ያደርጋል ፌስቡክ ወይም ዩቲዩብ። እነሱን ምሳሌ ለአንድ ሺህ ሰው የናይኪን ማስታወቂያ ላሳየን ብለው 10 ብር ቻርጅ ካደረገ ከዛች 10 ብር ውስጥ 66.6% ለኮንተንት ክሪኤተሩ ድራማ ሰራተኛው ያካፍላል። ያቺ 66% ተጠራቅማ እንግዲህ ገቢ ትሆናለች። ብዙ ተመልካች ባለሽ ቁጥር ብዙ ይከፈልሻል ማለት ነው። እና ቢዝነሱ ይኸው ነው። ለመጀመር እንዳልኩሽ ኮንተንት ክሪኤተር መሆን ነው። በቃ
ዩቲዩብ ላይ ህዝብ እንዲያየው የሚፈልጉት ለሰዎች ማቅረብ የሚፈልጉት ሀሳብ ያላቸው ሰዎች እንዴት ነው ይህንን መጀመር የሚችሉት?
ቪዲዮሽን አፕሎድ አድርገሽ ዩቲዩብ ላይ ለማስቀመጥ ዩቲዩብ ቻርጅ የሚያደርግሽ ነገር የለም። አካውንት ዩቲዩብ ላይ መፍጠር ነፃ ነው። ማንም ሰው ኮንተንት ክሪኤተር ሆኖ መመዝገብ ይችላል። ከዛን አፕሎድ ማድረግ ይችላል። አይፎን ላይ ወይም ጋላክሲ ላይ ያሉት ካሜራዎች በጣም በቂ ናቸው ለዩቲዩብ ላይ ላሉት ቪዲዮ መስሪያዎች። እና ኮንተንትን አፕሎድ ካደረግሽ በኋላ ግን ለዩቲዩብ እኔ ቪዲዮዎች ላይ ማስታወቂያዎችን አሳይና ገቢውን ታካፍለኛለህ ብለሽ ኦን ኤንድ ኦፍ የምታደርጊያት በተን አለች። እና ያችን በተን ኦን ስታደርጊ ዩቲዩብ አንቺ ቪዲዮዎች ላይ ማስታወቂያ ማሳየት ይጀምራል። ከዛ ማስታወቂያዎች ለአንቺ ገቢውን ሼር ያደርግሻል። ቻሌንጁ ቢዝነሱን ጆይን ማድረጉ አይደለም። ዋናው ቻሌንጅ የሚያይልሽን ሰው ማግኘቱ ነው። አልባት አንድ የነበራት ነገር ዩቲዩብ ሲከፍልሽ ወደ ባንክ አካውንትሽ ነው የሚልክልሽ እና እሱን ክፍያ ለመቀበል የምትቀበይበት ዴቢት ካርድ ወይም ባንክ አካውንት ያስፈልግሻል እዚህ አሜሪካ ውስጥ ያለ ወይም ኦንላይን ትራንስፈር የሚያደርግ ሀገር ውስጥ። እና ብዙ ጊዜ ከኢትዮጵያ ያለ ሰው የሚቸገረው ያቺን ገንዘቡን መቀበያ አካውንት ስለሌላቸው ዴቢት ካርድ ከኢትዮጵያ ያስቸግራል።
አብዛኛውን ጊዜ የዩቲዩብ ቪዲዮዎች ስናይ ይዘቱን የሚያቀርቡት ሰዎች ሰብስክራይብ አድርጉ ሲሉ ይደመጣል። ይሄ ምን ማለት ነው?
ሰብስክራይብ ስታደርጊ ዩቲዩብ ላይ ምን ማለት ነው? ለዩቲዩብ ይሄኛው ቻናል የሚሰራውን ወድጀዋለሁ እና ሌላ ቪዲዮ ሲሰራ እንደ ማስታወሻ ነገር ስልኬ ላይ ላክልኝና ሄደ ይሄው ብለህ አስታውሰኝ ብሎ ማስታወቂያ እንዲላክለት ፍቃድ መስጠት ማለት ነው ሰብስክራይብ ማለት ነው። ይሄ ማለት ምንድን ነው? ድጋሚ ዩቲዩብ ቪዲዮ የሚያወጡ ሰዎች ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ ለምሳሌ 1000 ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ ለአንድ ሺዎቹም ያው ቪዲዮ አውጥቷል የሚል ማስታወቂያ ዩቲዩብ ስለሚልክላቸው ወደ ቻናሉ ተመልሰሽ የሚሄድ ትንሽን ይጨምረዋል።
ገቢን በተመለከተ ደግሞ እናውራ። ዩቲዩብ ላይ ቪዲዮ የሚጭኑ ሰዎች በአማካኝ በሳምንት ወይም በወር ምን ያህል ያገኙ ይችላሉ?
ለምሳሌ የዩቲዩብ ቻናሉ ተመልካቾቹ ያሉት አሜሪካ ውስጥ ከሆነና የዩቲዩብ ቻናሉ ኦነር ተመልካቾቹ ያሉት ኢትዮጵያ ውስጥ ከሆነ አንድ አይነት የሆነ ተመልካች ቢኖረውም ቪዲዮ የሚሰራው ብር የተለያየ። ለምሳሌ 10,000 ተመልካች ያለው አንድ ቪዲዮ ከኢትዮጵያ ከሆነ የታየው በ1,000 ስታካፋፊው ለኢትዮጵያ ቪወርድ ይከፍል የሚያገኘው የሆነ 66.66 ብር ነገር ነው። $1 ኢትዮጵያ ውስጥ ያለው እዚህ ሀገር ደግሞ በአማካይ $5 ነው የሚከፈለው። 10,000 ተመልካች ኖሮት አንድ ሰው መስራት የሚችለው ማክሲመም እንግዲህ አሜሪካ ውስጥ እንኳን ቢታይለት 30 ምናምን ብር ነው። አብዛኛው ሚሊየንስ የሚሆኑት ዩቲዩብ ላይ ያሉ ቪዲዮ ያላቸው ሰዎች 10,000 ቪውም የላቸው። አማካይ ካልሽኝ በጣም ትንሽ ነው። ስለዚህ 100 ብር ለመስራት 100 CPM ያስፈልግሻል ማለት ነው። ቢያንስ 100,000 ነገር ቪው ያስፈልግሻል። 100,000 ተመልካች የማገኝበት ቪዲዮ በየወሩ መፍጠር ይችላል ወይ የሚለውን አስበሽ 100 ብር መስራት ትችያለሽ። ቀላል ነገር አለ። ያን ያህል ትልቅ ኢንካም ያለው ነገር ለመሆን በየቀኑ በየሁለት ቀኑ የሚያወጣ ቪዲዮ የሚታይ ከሆነ ነው በጣም ገቢ ያለው እንጂ በአብዛኛው ሰው $100 ወይም ከዛ በታች ነው የሚሰራው።
አሁን ደግሞ ከዩቲዩብ ተመልካቾች አኳያ አነጋገርና ዩቲዩብ ላይ አንዳንድ ጊዜ ተመልካቾች በፊት ገጹ ላይ ያለው ማስታወቂያና ከፍተው ሲመለከቱት ያለው ይዘት ከርዕሱም ሆነ ከምስሉ ጋር ተመሳሳይ እንዳልሆነ ያነሳሉ። ይሄን በተመለከተ ተመልካቾች ምን ማወቅ አለባቸው?
ተመልካቹ የማይጠቅም ኮንተንት ርዕሱ ሊሆን ተሸውደው ሊሆን ይችላል ወይም ደግሞ እቺ ታምኔል ኢሜጅ ትባላለች ወይም ዩቲዩብ ስትከፍቺ ፍለፊት ላይ የምትታየው ምስል የለችም የቪዲዮ ምስል እዛ ላይ በሚቀመጠው ምስል ተሸውደው ሊሆን ይችላል ወይም በተለያየ ምክንያት ተሸውደው ሊሆን ይችላል። ሰው ትኩረቱን ያባክናል እንደዚህ አይነት ሶሻል ሚዲያ ዌብሳይቶች ላይም ወይም ዩቲዩብ ላይም ጨምሮ ማለት ነው። ሰው ምናልባት ሰው መጠንቀቅ ያለበት ያው አላስፈላጊ የሆነ ቪዲዮ ላይ ይህን መተካት የማይቻል ትኩረቴን እያባከንኩ ነው ወይስ አይደለም የሚለውን ማሰብ አለበት። ዋናው ትልቁ ነገር ሰው ማሰብ ያለበት እሱ ነው። ከዛ ውጭ ደግሞ አሁን የኢትዮጵያም ችግር ነው የሌላውም ዓለም ችግር ነው። እዚህ አሁን አሜሪካ ሀገር ውስጥም 2016 ላይ በነዋል 2020 ላይ በነዋል ኢትዮጵያ ውስጥ አሁንም የምናየው ነው። እነዚህ ዩቲዩብ ላይ ያሉ ኮንተንት ክሬተሮች አንዳንዶቹ ሁሉም አይደሉም በጣም አንዳንዶቹ የሚያተኩሩት እንዴት ነው ብር መስራት የሚችለው የሚለው ላይ ብቻ ነው እንጂ የኔ ቪዲዮ ምን አይነት ውጤት ያመጣል ለተመልካቹ ለህዝቡ ምናምን የሚለውን አያስቡ። ብዙ ብር እስካመጣልኝ ድረስ እኔ ምን አገባኝ የሚል አቲቲዩድ ያላቸው የዩቲዩብ ቻናሎች አሉ። ከውስጥም እንደዚሁ አንድንዘር ምንም የሚያጋጭ ቪዲዮ በማስቀመጥ እነሱ ሙሉ ትኩረታቸው ብር መስራት ላይ የሆኑ ሰዎች አሉ። ለእነዚህ ያንቺን የተገደበ ትኩረት ሰጥተሽ ለእነሱ ብር እንዲሰሩ ማድረግ ማለት ሁለት የመሸነፍ ማለት ነው። እና ቪዲዮን ስቲሊዮ ብሎ ማየት ራሱ ያንን ዩቲዩብ ባለቤት መሸለም ማለት ነው። ምክንያቱም እናንተ ትኩረት ነው ብር የሚሰራው ያ ሰውዬ እና ላለመሸለም የዚህ ሰውዬ አላማ ምንድን ነው እስቲ ብሎ ጠይቆ መጀመሪያ ቪዲዮውን ከማየቱ በፊት አይቼ ወስናለሁ ካላችሁ ከታለና ከታየ ቪዲዮ አንዴ ሸልማችሁታል፣ ብሩን እንዲያገኝ አድርጋችሁታል። ከዛ በኋላ ያለው ነገር በረታታዋል እንጂ ምንም አይጎዳውም።
ዩቲዩብስ በገጹ ላይ የሚጫኑትን ቪዲዮዎች በተመለከተ ያለው ህግ ምን ይመስላል? ህግ አለው ወይስ?
በተወሰነ ደረጃ ህግ አለው። ዩቲዩብ እንግዲህ ያው ራሱ ኮርፖሬሽን ነው፣ አንድ ካምፓኒ ነው እና በሀገሪቷ ህግ አይደለም የሚመራው። ዩቲዩብ ራሱ በራሱ ኮርፖሬሽን ህግ ነው የሚመራው እና የራሳቸው የማይፈቅዷቸው ኮንተንቶች አሉ። የእርቃን ቪዲዮ ማይቀመጥ መጥፈ ትልቁ የሚከላከሉት ነገር እሱን ነው። ዘረኝነት የሆነ ኮንተንትም ደግሞ እንዳይቀመጥ በግልጽ ዘረኝነት እንትናን ዘረኝ አጥፋው እንትናን አጥፋው የሚል ወሬ እንዳይቀመጥ ህጋቸው ላይ አለ። የውሸት ኢንፎርሜሽንም ለምሳሌ እንዳይቀመጡ ከከለከሏቸው ነገሮች ናቸው። ግን አሁን ችግሩ ምንድን ነው መሰለሽ? የእውነት ይሄንን ተግባራዊ ለማድረግ ስትመጪ ለምሳሌ የውሸት ኢንፎርሜሽን ማስቀመጥ አትችልም ሲባል መጀመሪያ የትኛው ነው እውነት የትኛው ነው ውሸት የሚለውን ራሱ ለይቶ ማወቁ በጣም ከባድ ነው። ከዩቲዩብ አንጻር እዚህም ሀገር የምናየው ነው። ፖለቲካ ላይ አንድ ኢንፎርሜሽን ይቀመጥና ዩቲዩብ ላይ አንደኛ ወገን ልክ ነው ይላል፣ አንደኛ ወገን ስህተት ነው ይላል። እርግጠኛ የሆነ እውነት እርግጠኛ የሆነ ውሸት ስላልሆነ ዩቲዩብ ላይ ያሉ እነዚህንን ፖሊሲ አስተግባሪ ሰዎች የሚወስዱት የራሳቸው ዳኝነት ነው የሚወስነው ብዙ ጊዜ እንጂ ግልጽ የሆነ መስመር የለም።
በጣም አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ባለፈው ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኑሮ ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አንዳንድ ባለሙያዎች ደግሞ ዘረኝነትን ለማስቆም ብቸኛው መንገድ ትምህርት ነው ይላሉ። በዚህ ዙሪያ ማክሲም ማስካሎቭ ያጠናቀረውን ዘገባ ስመኝሽ ቆየ ታቀርብልናለች።
የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ በአሜሪካን ሁሉም ግዛቶች የተቃውሞ ሰልፎች በመካሄድ ላይ ባሉበት ወቅት በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያንን ታሪክና ባህል ለማስተዋወቅ የተገነባው ሙዚየም በድህረ ገጽ አማካኝነት ስለ ዘር እናውራ የሚል አስተማሪ ፕሮጀክት ጀምሯል። የሙዚየሙ ተወካይ ካንድራ ፍላናገን እንደሚያስረዱት ፕሮጀክቱ ለድህረ ገጹ ጎብኚዎች በአሜሪካን ሀገር ለዘመናት ስለ ኖሮ ዘረኝነትና ከዘረኝነት ጋር የተያያዙ እንቅስቃሴዎች ያስረዳል።
Embedded in the portal is a brief history of racism.
ድህረ ገጹ በተለይ በአሜሪካ ውስጥ ስለኖረው የዘረኝነት አጭር ታሪክ ይዟል። ዋናው ፍላጎታችን ግለሰቦችና በአጠቃላይ ማህበረሰቡ በዘር ስለተቃኘው ማንነታችን እንዲያስቡ መርዳት ነው።
ድህረ ገጹ የያዛቸው መረጃዎች ለረጅም ዓመታት በሙዚየሙ ሰራተኞች ሲዘጋጁ የቆዩ መሆናቸውንና በታሪክ፣ ሳይንስና ሳይኮሎጂ ጉዳዮች ላይ ጥልቀት ያላቸው ጥናቶችን ያካተተ እንደሆነ ፍላና ይገልጻሉ።
Silence is dangerous and silence sends a message. And so when race is not being discussed,
ዝምታ አደገኛ ነው። ዝምታ የራሱ መልእክት ያስተላልፋል። ሸፋፍነን ይያለፍነውም ሆነ እንደሌለ ቆጥረን የዘር ጉዳይ ጨርሶ የማይነሳ ከሆነ በመነጋገር ልንፈታቸው እንችላቸው የነበሩ ነገሮችን ያጠፋብናል። በአለም ላይ የሆነ ያለውን ነገር እንዳናይ ያደርገናል። ነገሮችን እንዴት ተቀብለን ማስተናገድ እንደምንችልና በመንተዋወቅ ሰዎች መካከል እንኳን ልዩነታችንን አልፈን በአብሮነት መኖር እንዳንችል ያደርገናል።
ፕሮጀክቱ በድህረ ገጹ ላይ የሚጠቀማቸው ግብአቶች ያለውን እውነታ ብቻ የሚያሳዩ አይደሉም። ከኢኮኖሚ አንስቶ በፖለቲካው፣ ባህልና ትምህርት ዙሪያ በዘር ምክንያት በአሜሪካኖች ህይወት ላይ ለሚፈጠሩ ችግሮችም መፍትሄ የሚያስቀምጡ መሆኑን ሌላዋ የሙዚየሙ ሰራተኛ አና ሂንድሌ ይናገራሉ።
There's often a single narrative that has been told throughout.
አንድ ተማሪ በትምህርት ቤት ቆይታው በሙሉ የሚነገረው በአንድ ወገን የተቃኘ በነጭ ወንዶች እይታ የሚነገር ታሪክ ነው። እኛ ደግሞ አጥብቀን እየደገፍን ያለነው ታሪኮች ከብዙ አቅጣጫ እንዲታዩ ነው። የአፍሪካ አሜሪካዊ ታሪክ የአሜሪካ ጠቅላላ ታሪክ ነው።
በሌላ በኩል በሎስ አንጀለስ ከተማ ካሊፎርኒያ ዩኒቨርሲቲ አስተማሪና በዩኒቨርሲቲው በመብት ዙሪያ የሚሰሩ ፕሮጀክቶች አስተባባሪ የሆኑት ጌሪ ኦርፊልድ ዋናው ችግር በአሜሪካ ትምህርት ስርዓት ውስጥ የሚሰጡት ትምህርቶች ብቻ ሳይሆኑ የተቀረጹበት መንገድ ነው ይላሉ። ኦርፊልድ የሚመሩት ፕሮጀክት በ2006 ባሳተመው ሪፖርት በቀለም የሚከፋፍለው የአሜሪካ ትምህርት ስርዓት ከ1960ዎቹ ጀምሮ ምንም ያክል መሻሻል እንዳላሳየ ያትታል። ሪፖርቱ ከወጣ 14 ዓመት ቢሆነውም ሁኔታዎቹ ግን እየተባባሱ ነው የሄዱት ይላሉ ኦርፊልድ።
Basically we have race and class problems are typical sin of color in the
በዋናነት የዘርና የመደብ ችግሮች አሉብን። አሜሪካ ውስጥ ጥቁሮች፣ ላቲኖችና የቀደምት አሜሪካ ዝርያ ያላቸው ተማሪዎች በብዛት የሚማሩት ድህነት በበዛባቸው ትምህርት ቤቶች፣ ልምድ በሌላቸው አስተማሪዎች፣ ውሱን በሆነ ስርዓተ ትምህርት ውስጥ ነው። አብሮአቸው የሚማሩአቸው ተማሪዎች ብዙ ተወዳዳሪ አይደሉም። ወላጆቻቸውም ማቅም የላቸውም።
ኦርፊልድ የቻርተር ትምህርት ቤቶችና የግል ተቋማት መስፋፋት ለቀለም መከፋፈሉ አስተዋጽኦ እንዳደረጉ ይናገራሉ። እነዚህ ትምህርት ቤቶች እንደ ህዝብ ትምህርት ቤቶች ዘርን ሳይለዩ ተማሪዎችን እንዲቀበሉ ወይም የሲቪል ህግ ትምህርቶችን እንዲያስተምሩ አይገደዱም።
In the 1960s and early 70s we had a whole series of
በ1960ዎቹና 70ዎቹ ትምህርት ቤቶች ባንድ ታቅፈው የገንዘብ እርዳታ እንዲደረግላቸውና እንዲሻሻሉ የተለያየ ቀለም ያላቸው ተማሪዎች በተሻሉ ትምህርት ቤቶችና ማህበረሰቦች ውስጥ ተቀላቅለው መማር እንዲችሉ የሚያደርጉ ፖሊሲዎች በተከታታይ ይወጡ ነበር። ነገር ግን ጠቅላይ ፍርድ ቤቱ የበለጠ ጽንፈኛ በሆነ ቁጥር ትምህርት ቤቶቹን እንዳይከፋፈሉ የሚያደርገው ቅድ እየተረሳ እየተተወ መጣ።
ኦርፊልድ በሰብአዊ መብት እንቅስቃሴዎች ወቅት ተጀምረው ወደ ነበሩት ትምህርት ቤቶች በቀለም እንዳይ ከፋፍሉ የሚያደርጉ አሰራሮች መመለስ ያስፈልጋል። ወላጆችም ለልጆቻቸው የሚፈልጉትን ትምህርት ቤቶች መርጠው ማስተማር እንዲችሉ መደረግ አለበት ብለው ያምናሉ።
እንደዚህ ያለው እንደዛ በማለት እንደናይ ነው።
ጋቢና ቪኦኤ ነው በማዳመጥ ላይ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። የጸረ ጥላቻ ንግግር መረበት ሰኛ የበጎ ፈቃደኞች ስብስብ ኢትዮጵያውያን በሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ እየተለቀቁ ናቸው ያሏቸውን የጥላቻ መረጃዎችን በመንቀስ እርምጃ እንዲወሰድባቸው እያደረገ ስለመሆኑ ተሰምቷል። ሀብታሙ ስዩም ዝርዝሩን ያሰማናል።
ይህንን ነገር ለመስራት ምክንያት ሆነኝ የፌስቡክ ተጠቃሚ ነኝ። ለረጅም ጊዜ ፌስቡክ ላይ ቆይቻለሁ ከ10 አመት የሚጠጋ ጊዜ እና የፌስቡክ ላይ የሚውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋይድላይን አለ ፌስቡክ እሱን አውቃለሁ ድሮም ተጠቅመበት ነበር። የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ካመንኩኝ፣ ቀላል ምሳሌ ብነግርህ እርቃን ገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አድርገዋለሁ። ለምን? ፌስቡክን ከቤተሰብ ጋር ልታይ ትችላለህ፣ ከእናት ጋር፣ ከልጆች ጋር ልታይ ትችላለህ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ ማድረጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል። ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወቅ ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅመ ቢስነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ። ይህንን እንቅስቃሴ ከኔ ጋር ሆነው ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ይሰጣል። ሀገር የሆነ ነገር ያደረግ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገ ይዘቱ ተመርምሮ ተፈትሾ ሲወርድ ይህን በማስቀረት የሆነን ሰው ከጥቃት እንዳዳንክ የሚሰማህን ስሜት አለ እና ይህንን ስሜት ሰዎች ጋሩ እና ብቻ ይህን አድርገው ይነሳል። ጊዜ ሊፈጅ ይችላል። ምናልባት አሁን በኮቪድም የተነሳ ቢሮዎች ቢዚ ናቸው። እንደዚህ ቶሎ ቶሎ አየው ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድነው? በብዛት ማድረግና አለማድረግ ቶሎ እንዲታየለ የማስደረግ ነገር ነው እንጂ የሪፖርትን ብዛት አይደለም የሚፈለግ የነበረው። እና በዋናነት ሰዎች እንዲቀላቀሉ ብቻዬን የማደርገውን ነገር አወጣሁትና ለምን ይህንን አናደርግም ጆን አናደርግም የሚል ፍላጎት ያደረብኝ እሱን ያደረግኩት። በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ የወረዱ አካውንቶችም አሉ። ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልእክት እንዲጥላቻን እና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች አሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በህግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በህግ የሚጠየቁትን ደግሞ የህግ አካላት ጠይቋቸዋል ብዬ
አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽም ቢሆን ያዘጉታል። ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ።
ልክ አይደለም። እንዲሁ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎችን በግል ጠላት ይወስደዋል እና መርጣ የምታደርግ የሚመስላቸው የምታደርገው ማይገባቸው ሰዎች አሉ። ለምን እንዲያደረግ እንደሆነ የማይረዱ ሰዎች አሉ እና እንደዚህ አይነት ሰዎች የተቆጡ ሰዎች ነበሩ ብዙ። እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። የኔ አካውንት ምንም ሆነ አያውቅም። ምክንያቱም እኔ ፕሮፋይል ንጹህ ነው፣ የምጠቀመውን አውቃለሁ። ይዘቴ ነው የሚወስነው። የሰው ቪዲዮ ራሱ እንደዚህ ጥላቻን ያዘለ ለማውገዝ እንኳን ሼር ስታደርገው ዝም ብለህ የምታመጣው ከሆነ ሰው እንዴት በዚህ ዘመን እንዲያደርጋል ብለህ ብታመጣው የዚያ የጥላቻ ንግግር የጥፋትና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል። ግን ይዘቱ ነው የሚወስነው። እኔ እንደዚህ አይነት ነገሮችን በጨዋታም አላደርግ ለማውገዝም አላደርግ። ሳወግዝ ሀሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ፣ ትልቅ ካምፓኒ ነው። ሁሉን ነገር አይተው ሪቪው አድርገው ነው። አሁን የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም እንዲንጹ ሆኖ እንዲቀጥል ይፈልጋሉ። እና እኛ ኮንትሪቢዩት እያደረግን ነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኩ አልነበርም። በጣም ጸያፍ በሆኑ ቃላት አንዱን ብሔር ከአንዱ ብሔር ከሚጠራ ሰው ከሱ ጋር ምን ብለህ ትነጋገራለህ? አትመልስለት። ብትመልስለት አንተም የዚያ የጥላቻ ንግግርና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ልታወግዝም ተገኘ፣ ልትገላግዝ እዛ ቦታ ላይ ከተገኘ እሱን ልክ ያለው ነው። እኛም ዝም ብለን ፌስቡክ አካውንት ክሬት እናደርጋለን ወይ ሰው ክሬት ያደርግልናል። ጋይድላይን አለው። ስንገባ ፈርመን ነው የምንገባው። ይህንህን አላለብን ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባው። እና እነዛ ነገሮች ስናደርግ በይዘቱ መሰረት ነው እንጂ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድን ነው? ከልክ ያልሆኑ አካውንቶች እንዲጠጡ ከማድረግ ወይም ደግሞ ጽሁፎቹ እንዲወርዱ፣ ቪዲዮዎቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቀሙ ተረድተውት ልክ ያልሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዛ ረገድ ብዙ ውጤቶችን አይተናል። በዚህ ራሱ ማቃቸው ሰዎች ይልኩልኝና ዮሐንስ ይህንን ባደርገው ይወርዳል እንዴ አገኒት በኮሚኒቲ ጋር ላይ ነው እንዴ ብለው ደግሞ በግልጽ ይመጣዋሉ። ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይጠረጋሉ ብዬ አስባለሁ። እና ከምንም በላይ ሰዎች በኃላፊነት መጠቀምንም ከተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው፣ እርምጃ ተወሰደበት ነው የሚባለው። ግን ከአንደበታችን ሳይወጣ ከእጃችን ሳያመልጥ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና በኃላፊነት መጠቀም እንችላለን።
ኢትዮጵያን በሚያዘወትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምፅና የምስል መልእክቶች ስለመበራከታቸው በተደጋጋሚ ተነግሯል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ?
መጀመሪያ የነበረው ነገር እኔ እንዳልኩ ለግል ሳትስፋክሽን፣ በኋላ ላይ ግን እንዳልኩ ነገር በዚህ መልኩ ሊቀጥል አይችልም። እኔም የግል ህይወት አለኝ። በራሴ ጊዜ ማድረጋቸውን በራሴ ጊዜ እቀጥላለሁ። ነገሮች ግን ወደ ኖርማል ስንመለስ ብዙ ጊዜ የሆነ ነገር ይመጣል፣ እንጫጫዋለን፣ ያልፋል፣ አጀንዳ ይመጣል፣ ይሰጠሃል፣ ትጫጫዋል፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። እኔ ፌስቡክ እንደ ሰፈር ነው የምቆጥረው። እንውላለን፣ እዛው ለቅሶ እንደርሳለን፣ እዛው የወለደ እንኳን ማረማረችሽ ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን፣ ሽርሽር ስንሄድ ስንመጣ፣ ያን ሁሉ የምናደርግበት ሰፈር ሲሆን ደም መፋሰስም እየተደረገበት ስለዛ እንዴት ነው ይህ ነገር ቆም ብሎ አንተን ተው አንቺን ተይ የሚሸማግልና የሚቀጣ አካል? የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለት እና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ ያ ኔትወርክ አጌንስት ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ፣ ልጆች አሉ ለእነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸው እና ለምን እንደዚያ እናደርገውም አይጠናክረውም የሚሉኝ አይን በዚህ ምክንያት ሙሉም በዛ የማስተባበር ሮሉን መውሰድ አልችልም፣ ግን ረዳቸዋለሁ ብያቸው እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድን ነው? አካውንታብሊቲ አለ። አሁን ራሱ ኔትወርክ አገንስት ስፒች የሚባለው ግሩፕ ፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት ይሁኑ ይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ስለዛ ከዚህ በኋላ ስጋቱም አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው፣ የግለሰብ ምዘና ነው። በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት እና ቢሃይንድ ያሉት ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ቋንቋ ከሌላ ብሔር እና ሙያ የተውጣጡ ናቸው እና ራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። ፖለቲከኛ የፖለቲካ ማሳቢያ የሌላቸው አሉ። ዝም ብሎ የሚኖሩ ሰዎች አሉ። እዚህም ያልሆኑ ማለት ነው። ባለሚል አልፈው አንዱ አልፈውም አንዱ ባልፈው ደግሞ ነው ይሄ ሄድ ስፒች ነው ብሎ አንዱ ያመጣዋል። ግን እኛ መርህ የሚያደርጉት ምንድን ነው? የፌስቡክን ኮሚኒቲ ጋይድላይን ነው።
ዮሐንስ ሞላ ገጣሚ፣ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝም ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁን።
አድማጮች ለዛሬ ያዝንላችሁን የጋቢና ቪኦኤ ፕሮግራሞች እዚህ ላይ ፈጸምን። አብራችሁን ስለነበራችሁ እያመሰገንን ትዝታ በላቸው በአርቶት ኤደን ገረመው ፕሮግራም በመብራት ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ደህና ደሩ። That is a me. What if we be? What if I should let my dad know?